Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በጋምቤላ በታጣቂዎች የተገደሉት ዜጎችን በማሰብ ኢትዮጵያ ከዛሬ ረቡ ጀምሮ የሁለት ቀናት ሀዘን ስትጀምር፣ የአውሮፓ ህብረት ባወጣው መግለጫ ጥቃቱን አውግዞ የድንበር ጥበቃ አለመጠናከሩ የዜጎቹን ኑሮ አውኳል ብሏል።
በሌላ ዜና በሺዎች የሚቆጠሩ አፍሪካዊ ፍልሰተኞች የሜዲትራኒያንን ባህር ለማቋረጥ እየተጠባበቁ ይገኛሉ።
ከሰመጡት በላይ ቁጥር የሚሆኑ ሰዎች ዛሬ ትላንት ከትላንት ወዲያ ለመውጣት የተዘጋጁ ብዙ ልጆች፣ እኔ ራሴ የማውቃቸው ብዙ ሰዎች አሉ።
የበጋው ወቅት ሲያበቃና በረዶ ሲቀልጥ ለጉዞ የሚነሱት በርካታ ናቸው። የባህር ጉዞ ግን አስቸጋሪ ነው። በዚህ ሳምንት ከ500 በላይ በባህር ላይ ሕይወታቸውን አጥተዋል። የተረፉት ጥቂት ፍልሰተኞች ደግሞ በግሪክ መንግስት ከሀገር እንዲወጡ ውሳኔ እንደተላለፈባቸው አስታውቀዋል።
ያኛው ሲገለበጥ እኔ በአይኔ አይቻለሁ እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩ።
ግሪክና የአውሮፓ ህብረት አፍሪካውያን ስደተኞችና ፍልሰተኞችን ብቻ ሳይሆን ሶሪያውያንን ወደ ቱርክ በሚገኝ የስደተኞች መጠለያ ጣቢያ ይመልሳሉ። በዚህ ላይ ዝርዝር ዘገባ ይዘናል።
ለስደተኞች የፖለቲካ ምክንያት ቢኖርም ለኑሮ የሚሰደዱት በርካታ ናቸው። በአፍሪካ ሀገሮች ለወጣቶች የስራ እድል ለመፍጠር የግሉ ዘርፍ ትልቅ ሚና ሊጫወት እንደሚችል ባለሙያዎች ይገልጻሉ።
በአፍሪካ ያሉ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው።
ጄኒፈር ኩክ የዓለም አቀፍ ስልት ጥናት ማዕከል ሲኤስአይኤስ የአፍሪካ ክፍል ኃላፊ ናቸው። ለወጣቶች ሥራ ለመፍጠር የግሉ ዘርፍ የሚኖረውን ሚና የተመለከተ ዘገባ ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዜናዎች ተመልሼ መጥቻለሁ። ጽዮን ግርማ ነኝ። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ትላንት ማክሰኞ ወደ ጁባ ይገባሉ ተብሎ ሲጠበቅ መቅረታቸው የሀገሪቱን የሰላም ስምምነት አደጋ ላይ ጥሏል ሲሉ የዓለም አቀፍ ሸምጋዮች አስታወቁ። ማቻር በዚህ ሳምንት ብቻ ወደ ጁባ እንደሚያመሩ ገልጸው ሳይሄዱ ሲቀሩ የትላንቱ ለሁለተኛ ጊዜ መሆኑ ነው። ከደቡብ ሱዳን ፕሬዚዳንት ሳልቫ ኪር ጋር የሽግግር መንግስት ለመመስረት በተደረሰው ስምምነት ነበር የሪያክ ማቻር ጁባ መግባት በጉጉት ሲጠበቅ የቆየው። ማሻር ጁባ ያልገቡት አማጽያን ወደ መዲናዋ ይዘው የሚገቧቸው የጦር መሳሪያዎችና የወታደሮች ቁጥር ላይ ስምምነት ባለመደረሱ እንደሆነ ተገልጿል። የደቡብ ሱዳን መንግስት አማጽያኑ ጠመንጃቸውን ይዘው መግባት እንደሚችሉ ሲገልጹ፣ አማጽያኑ ላውንቸርና መትረየስ ማምጣት ይፈልጋሉ። የደቡብ ሱዳን የሰላም ስምምነትን የሚሸመግለው ዓለም አቀፉ ቡድን የደቡብ ሱዳን መንግስትና አማጽያኑ ለሁለት ዓመት ተኩል የዘለቀውን ጦርነት አቁመው ወደ ስራ የሚገቡበትን መንገድ ለማመቻቸት ለሐሙስ አስቸኳይ ስብሰባ ጠርቷል። ዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሪያድ ከሳውዲ አረቢያው ንጉስ ሳልማን ጋር ተገናኝተው ተነጋገሩ። ኦባማ ወደ ሳውዲ የተጓዙት በሁለቱ አገሮች ግንኙነት ውጥረት እየታየ የዓለም አቀፉን የጸረ ሽብር ዘመቻ አያያዝና በመካከለኛው ምስራቅ ያሉ ግጭቶችን አስመልክቶ የጎሉ ልዩነቶች እየተንጸባረቁ ባሉበት በአሁኑ ወቅት ነው። ሁለቱ መሪዎች በኤርጋ ቤተ መንግስት ያደረጉትን ለሁለት ሰዓታት የቆየ ዝግ ስብሰባ ከመጀመራቸው አስቀድሞ ሞቅ ያለ ሰላምታ ሲለዋወጡ ታይተዋል። ንጉስ ሳልማን አራተኛው በሆነው የዚች ሀገር ጉብኝታቸው የሳውዲ ሕዝብና መንግስታቸው በእጅጉ ተደስተናል ሲሉ ፕሬዚዳንት ኦባማን በተቀበሉበት ስነ ስርዓት ወቅት ገልጸውላቸዋል። የአሜሪካ ሕዝብ ሰላምታውን ልኳል ሲሉ የሰላም መልእክት ያቀረቡት ኦባማ በበኩላቸው የሰላጤው ሀገሮች የትብብር ምክር ቤት የፊታችን ሐሙስ የሚያካሂደውን ጉባኤ በማስተናገዳቸው አመስግነዋቸዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ባለፈው ሳምንት ማብቂያ በጋምቤላ ለ208 ሰዎች ሞትና ለ108 ህጻናት መታገት ምክንያት የሆነው ጥቃት የድንበር ጥበቃ እጥረት እንደሚያሳይና የጦር መሳሪያ ዝውውር ቁጥጥር ምክንያቶች እንደሆኑ የአውሮፓ ህብረት አስታወቀ። ኢትዮጵያ ተጎጂዎችን በማሰብ ዛሬ ረቡዕ የሁለት ቀናት ሀዘን ጀምራለች። እስክንድር ፍሬው ዝርዝር ዘገባ አለው።
የአውሮፓ ህብረት ዛሬ ባወጣው በዚሁ መግለጫ በጋምቤላ ክልል ጂካዋ አካባቢ በተፈጸመው ግድያ የተሰማውን ሀዘን ለተጎጂዎቹ ቤተሰቦች ገልጿል። በዚሁ ጥቃት ከ200 በላይ ዜጎች መገደላቸውን፣ ከ100 በላይ ህጻናትም ተጠልፈው መወሰዳቸውን ህብረቱ አስታውሷል። እነዚህ ህጻናት እንዲመለሱ እንዲያደርጉም ለደቡብ ሱዳን ባለስልጣናት ጥሪ አስተላልፏል። ባለስልጣናቱ ድርጊቱን የፈጸሙትን ወገኖች ተጠያቂ እንዲያደርጉ ማሳስቧል። የተፈጸመውን ጥቃትም በጎረቤት ደቡብ ሱዳን ካለው አለመረጋጋት ጋር ነው ያገናኘው። ጥቃቱ በደቡብ ሱዳን ዘላቂነት ያለው ሰላም፣ ፍትህና የህግ የበላይነት ማረጋገጥ እንደሚገባ ያሳየ አሳዛኝ ማስታወሻ ነው ብሏል። በጋምቤላ ክልል ባኝዋክና ኑዌር ዞኖች በሚገኙት ወረዳዎች የተፈጸመው ጥቃት ማነጋገሩን ቀጥሏል። ሙኩይ፣ ጆሮ፣ ጃካውና ላሬ በሚባሉት በእነዚህ ወረዳዎች ውስጥ ባሉት 13 ቀበሌዎች ነው ጥቃቱ የተፈጸመው። ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች ጥቃት ፈጽመው ህጻናትን ጠልፈውና ከብቶች ነርተው እስኪሄዱ እንዴት አልተደረሰባቸውም የሚሉ አስተያየቶችን ብቅ እያሉ ነው። ጥቃቱ የከፋው የመከላከያ ሰራዊት በፍጥነት ባለመድረሱና የጋምቤላ ልዩ ኃይልና የፖሊስ ኃይል ትጥቅ እንዲፈታ በመደረጉ እንደሆነ የተናገሩም አልጠፉም። ሪፖርተር ጋዜጣ በዛሬው እትሙ የጠቀሳቸው የጋምቤላ ክልል ርዕሰ መስተዳደር ጋትሉ አክቱት ይህንን አስተያየት ሙሉ በሙሉ አላስተባበሉም። ጥቃቱ የተፈጸመባቸው አካባቢዎች የመንገድ መሰረተ ልማት እንደሌላቸው ያስታወሱት ርዕሰ መስተዳድሩ የመከላከያ ሰራዊታችን መጠነኛ መዘግየት ነበረበት ብለዋል። በጋምቤላ ክልል በሚገኙት የኑዌርና ያኝዋክ ብሔረሰቦች መካከል የእርስ በርስ ግጭት እንደነበር የጋዜጣው ዘገባ አስታውሷል። ይህንን ችግር ለመፍታት በፌዴራልና በክልል መንግስታት ከተወሰዱ እርምጃዎች የመጀመሪያውም ልዩ ኃይሉን ትጥቅ ማስፈታት እንደነበር፣ የፖሊስ ኃይሉን በተመሳሳይ ትጥቅ እንዲፈታ መደረጉን አስታውሷል። ለዚህ ምክንያቱም ለግጭቱ መባባስ በልዩ ኃይሉ ውስጥ የሚገኙ የኑዌርና ያኝዋክ ተወላጆች አስተዋጽኦ አለበት የሚል እንደሆነ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሃሪክ ላይ በዝግጅቶቻችን ላይ አስተያየታችሁን ስጡን።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
በሺዎች የሚቆጠሩ አፍሪካውያን ስደተኞችና ፍልሰተኞች ፊታቸውን ወደ ሜዲትራኒያን ባህር አድርገው ወደ አውሮፓ የሚሻገሩባትን ቀን እየጠበቁ ነው። የበጋ ወቅቱ አልፎ በረዶ መቅለጥ ሲጀምር በሕገ ወጥ አዘዋዋሪዎች በትናንሽ ጀልባዎች ተሳፍረው በባህር ላይ ሕይወታቸውን ለአደጋ ይጥላሉ። በግብፅ ባህር ዳርቻ በዚህ ባሳለፍነው ሳምንት በባህር ውስጥ ከ500 በላይ ሰዎች ሕይወታቸውን ባጡ ማግስት ለጉዞ የተዘጋጁ በርካታ ኢትዮጵያውያን፣ ሶማሊያውያን፣ ኤርትራውያን ሌሎችም በርካታ ናቸው። ጽዮን ግርማ አንዳንዶቹን አግኝታ አነጋግራለች።
ወጣት ቢራ ገመዲ በግብፅ ካይሮ ውስጥ ይገኛል። በእርሱ ግምት እርሱን ጨምሮ ቁጥራቸው ወደ 10,000 የሚደርሱ ስደተኞች ከግብፅ የሚወጡበትን መንገድ እየፈለጉ ነው። አሁን ግብፅ ለስደተኞች የምትመች ከተማ አይደለችም። እንደ ቢራ ገለጻ ቢራ ካይሮ እንዴት ደረሰ?
የተነሳው ከኢትዮጵያ ነበር። ከዛም ካርቱም ገባ።
ካርቱም ተነስቼ እስከ አድበራ ትባል የሱዳን ከተማ በባቡር ነበር የመጣሁኝ። አድበራ ላይ ደግሞ ተያዝኩኝና ታሰርኩ ለሁለት ቀን እዛ እስር ቤት ማለት ነው። ከሁለት ቀን በኋላ ፖሊሶች ይዞኝ እኔን ወደ ሱዳን ካርቱም ልመልሱኝ ስሉ እዛው መናኸሪያ ውስጥ ነው እኔ ያመለጥኩኝ። ግን ሌሎቹ ጓደኞቼ እዛ ሱዳን ተመልሶ ቪዛ የነበራቸው አሉ። ግማሾቹ እዛ ቀሩ፣ ግማሾቹ ደግሞ ወደ ሀገር ቤት ተመለሱ። እኔ ደግሞ ከአድበራ ተነስቼ በእነዚህ ፒክአፕ መኪኖች አሉ ከላይ የሚጭኑት ማለት ነው። በእነሱ ወደ 14 ቀን ነው የቆየሁኝ በረሃ ውስጥ ማለት ነው። የመጀመሪያ ቀን ተነሳንና ከአድበራ ሄድን። ከዛ ሰሃራ በረሃ ውስጥ ትንሽ እንደሄድን የ8 ሰዓት ጉዞ እንዳደረግን ሰሃራ በረሃ ውስጥ ተኛን። ከዛ ሁለተኛ ቀንም ተነሳንና ሄድን። አሁንም በረሃ ውስጥ አደርን። ሶስተኛ ቀንም እንደዛው፣ አራተኛ ቀንም እንደዛው፣ አምስተኛ ቀንም በረሃ ውስጥ አደርንና ስድስተኛው ቀን እዚህ 25 የሆነ ስብሰባ አለ ተብሎ አስዋን የምትባል ከተማ መግቢያ ላይ ነው፣ ቦርደር ላይ ያለች ከተማ ላይ አሁን ሰላማዊ ሰልፍ ስላለ ሴኩሪቲው ጠንከር ስላለ እዚህ ቆዩ ተብለን አስዋን መግቢያ ላይ ለ4 ቀን አደርን።
አሸጋጋሪዎቻቸው ወይም ህገወጥ ደላሎቹ አስዋን ከደረሱ በኋላ መጋዘን ውስጥ አስገቧቸው። የሚጠበቅባቸውን ገንዘብ እስኪከፍሉም እዛው ለ4 ቀን ቆዩ። በዚህ ቆይታቸው ለሶስተኛ ወገን ያስያዙት ገንዘብ እንዲከፈል በስልክ ካደረጉ በኋላ ሌላ ጉዞ ጀመሩ።
ከዛ ከአስዋን እዚህ ድረስ ደግሞ ይሄ አሳ የሚጭን መኪና አለ ከላይ ሳጥን ይደረግና እኛን ደግሞ ከስር ሸራ ስር አፍኖን ነው ወደ 1000 ኪሎ ሜትር ድረስ የመጣ ነው።
በዚህ ጉዟቸው በርካታ ሰው አቅም አንሶት ሲሞት ቢራ ባይኑ ተመልክቷል።
አሁን እዚህ በረሃ ውስጥ በጣም ብዙ ሰው ይሞታል፣ አቅም የሌላቸው እርጉዞች፣ እናቶች፣ ህጻናቶች። ይህንን ነገር ሰርቫይቭ ማድረግ የማይችል ሰው ሁሉ ይሞታል እዚህ ሰሃራ ውስጥ ማለት ነው። አንዳንድ ሰዎች አሁን መኪና መንገድ ላይ ተበላሽቶባቸው የትም መሄድ ስለማይችሉ እዛ በረሃ ውስጥ ያለቁ 8 ልጆችን እኔ ራሴ አውቃቸዋለሁ። ሌላ ደግሞ ቦርደር ላይ እነዚህ መኪናዎች ያመልጣሉ። ሲያመልጡ ደግሞ የሀገር ቦርደር የሚጠብቁ ሰዎች ምን እንደሆኑ ስለማይታወቁ ጥይት እየተኮሰባቸው የሞቱ ሰዎች ወደ 12 ሰዎች የዛሬ አመት የሞቱ ሰዎች አሉ፣ እንደዚህ ጥይት እየተኮሰባቸው ማለት ነው።
ቢራ አሁን ካይሮ ነው ያለው። አብዛኞቹ አብረውት ያሉት ተሰዳጆች በኦሮሚያ ከተነሳው ተቃውሞ ጋር በተያያዘ በቅርቡ የተሰደዱ እንደሆነ ይናገራል። ግን ደግሞ በተለያየ ምክንያት የተሰደዱና ለረጅም ጊዜ ካይሮ ውስጥ የተቀመጡም አሉ ይላል።
እዚህ መጥቶ ስራ የለም። አሁን ብዙ ሰው የተቸገረው እዚህ መጥቶ የምኖርበት ሰርቫይቭ ማድረግ አይችልም። እዚህ ከተማ ላይ ካይሮ ላይ የወንድ ስፔሻሊ የወንድ ስራ የለም። ሴቶችም ብዙ ሰው ስለበዛ ስራ የማግኘት ቻንሳቸው ሬር ነው። ዩኤንም ደግሞ የእኛን ኬዝ በምንም እያየ አይደለም። ብዙ የብዙ ሰው ኬዝ ፌል ሪጀክት እየተደረገ ነው። ይሄ ነገር በቃ ሰዎችን ተስፋ አስቆርጠው።
ለዚህ ጉዞ ከኢትዮጵያ እስከ ሱዳን የእግር ጉዞን ጨምሮ በተለያየ መንገድ ከተጓዙ በኋላ ካርቱም ደርሰው ካይሮ ለመግባት $700 ከፍለዋል። ከካይሮ በኋላ ደግሞ
ከካይሮ ወደ ጣሊያን ነው የሚሄደው። 2000 እስከ 2500 ዶላር ነው የሚከፈለው።
ይህ ጉዞ በአውሮፓውያኑ የቅዝቃዜ ወራት ተዘግቶ ይቆያል። ባህሩ በረዶ ስለሚሆን እንቅስቃሴ አይኖርም። አሁን የፀሐይ መውጫ ጊዜ በመሆኑ መንገዱ ለጉዞ ተከፍቷል። ተሰዳጆቹም ገንዘብ ከፍለው ይህን ባህር ለማቋረጥ ተራ እየጠበቁ ነው።
በረሃው ቀዝቃዛ ወይ በረዶ ሲሆን ይዘጋል። አሁን ደግሞ አየሩ ሞቃታማ ስለሆነ ከዚህ ጊዜ ጀምሮ በቃ ይቀጥላል ጉዞ ማለት ነው።
ሌላ ምንም ምርጫ ጠፋ ይላል ቢራ። እኔ በስልክ አግኝቼ ሳዋራው ለቅሶ ቤት ነበር። ከቀናት በፊት ሜዲተራንያን ባህር ላይ በሰመጠው ጀልባ ውስጥ ወንድሙን ያጣው ጓደኛው ነሲቦ ቤት ለቅሶ እየደረሰ እየወጣ ነበርና ያወራኝ። አሁን ወዴት እየሄድክ ነው አልኩት።
አሁን ደግሞ 9 ልጆች ያለቁት የሆነ ቤት አለ እዛ፣ አሁን ወደዛ እየሄድኩ ነው።
ቢራ ገመዲ አማራጭ ሲጠፋ ከተረፍኩ ልትረፍ ከሞትኩም ልሙት በሚል ውሳኔ ተሰዳጆቹ ጀልባውን ይሳፈራሉ አለኝ። ከኢትዮጵያ ካርቱም፣ ከካርቱም አስቸጋሪውን በረሃ አቋርጠው ግብጽ፣ ካይሮና አሌክሳንድሪያ፣ ከዚያም በባህር አቋርጠው ጣሊያን ለመግባት ይጣጣራሉ።
አሁን ከዚህ ከአሁን ከሰመጡት በላይ ቁጥር የሚሆኑ ሰዎች ዛሬ፣ ትላንት፣ ከትላንት ወዲያ ለመውጣት የተዘጋጁ ብዙ ልጆች፣ እኔ ራሴ የማውቃቸው ብዙ ሰዎች አሉ። ኢቨን ትላንት ለመውጣት ሁሉም ብር ከፍሎ የተዘጋጁት እነዛ ሰዎች የት እንደደረሱ ስላልታወቀ ብቻ እዚህ የቆዩ ሰዎች አሉ፣ አሁን ሁለተኛ ዙር ላይ ለመሄድ ማለት ነው።
ይህ ሁኔታ እስኪመቻችላቸው በርካቶች እየጠበቁ ነው። ከ15 ቀናት በፊት ቀድመው የተሳፈሩትስ የት ደረሱ?
ፀሐይ መስክሪ አይተሻል በረሃውን ሳቋርጥ
አድማጮች በዚህ ጉዳይ ላይ አስተያየቶቻችሁን አሁኑኑ ስጡን። በፌስቡክ ቀጥታ @ቪኦኤ አማሪክ ላይ የምትከታተሉን አስተያየቶቻችሁን ስጡን። እስኪ በዚህ አስቸጋሪ መንገድ ህይወታቸውን ለአደጋ ጥለው የሚሰደዱ ሰዎች ከሀገር የሚወጡት በፖለቲካ ምክንያት ወይስ ኑሮ ፍለጋ? የእናንተን አስተያየት @ቪኦኤ አማሪክ ላይ ስጡን።
ባለፈው ሳምንት ማብቂያ በሜዲተራኒያን ባህር በተከሰተ የጀልባ አደጋ ወደ 500 የሚደርሱ ስደተኞች ሰጥመው ህይወታቸውን አጥተዋል። የተረፉት በጣሊያን የባህር ኃይል ተርፈው ወደ ግሪክ ተሻግረው ነበር።
የአውሮፓ ህብረትና የግሪክ መንግስት በአሁኑ ሰዓት ስደተኞችና ፍልሰተኞች በመበራከታቸው ወደ የሀገሮቻቸው እንዲመለሱ ማዘዣ እየሰጡ ነው። ሶሪያውያንንም ወደ ቱርክ በሚገኝ የስደተኞች ጣቢያ ሲመልሱ ቆይተዋል። ጽዮን ከጀልባ አደጋ በህይወት ተርፈው በግሪክ ከሚገኙ መካከል ጥቂቶቹን አነጋግራለች።
እኛ መጀመሪያ ከኢጅፕት ነው የወጣ ነው። 100 ምናምን ሰው እንሆናለን። መጀመሪያ ከኛ በፊት ብዙ ሰው አለ መርከብ ላይ ማለት ነው። ከኛ በፊት አንድ ሳምንት ሆኗል መርከብ ላይ። ከዛ በኋላ እኛ ከስድስት በኋላ እነሱ ስድስት ቀን ነው ከኛ በፊት ውሃ ላይ ያሉት ሌላ ሰዎች ማለት ነው። ወደ 300 ምናምን ሰዎች ይሆናሉ። እኛ ከዛ 200 ምናምን ሰው እንሆናለን። መጀመሪያ የሆነች ትንሽ ጀልባ አለች። በዛ ተሳፍረን 20 ሰው ነው የምትይዛች ጀልባ። ከዚያ ወደ የሆነ ትንሽ እሱ ከሱ ትልቅ ነው። ወደዛ እየተሳፈር ነበር። ከዚያ እኛ በ20 ሰው ተያይዘን ወደዛ ወጣን። ወደ ትልቁ ቦት ማለት ነው። ትልቅ መርከብ ሳይሆን ትንሽ መርከብ ነው። 15 ሜትር ነው መርከቡ። ሜትሩ 15 ነው። ከዛ እሱ ላይ ወጣን። 200 ምናምን ሰው እንሆናለን። እዛ ውስጥ ምስቴ እና ልጅ አለኝ። ከዛ ውስጥ እና የምስቴ ወንድም አለ እና እየሄድን እያለን ከዛ ሌላ ተለቅ የምለው መርከብ ማለት ነው ወደ እሱ አሳፈሩን። ከዛ በዛ ነው ጣሊያን የምትሄዱት ብሎ ወደ አንድ መርከብ ወደ 500 ምናምን እንሆናለን ወደዛ አሳፈሩን። ከዛ በኋላ ከትንሽ ጊዜ በኋላ ወደ ሁሉም ሰው ሲወጣ ወደዛ መርከብ እኛ ደግሞ 31 ሰው እንሆናለን። ከዛ ሌሎች እዛ ላይ ሲወጡ 31 ሰው ቀረ። ከዛ መርከቡ ወደዛ እየተሳፈሩ እያሉ ተገለበጠ። እኔም እዛ ውስጥ ነበርኩ በዛን ጊዜ ሲገለበጥ። ከዛ እኔ መዋኘት ስላለ ወጣ ወደ ሌላኛው መርከብ ነው። ያኛው ሲገለበጥ እኔ በአይኔ አይቻለሁ። እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም። ምክንያቱም ከሌሊት 1 ሰዓት ነው፣ በጣም ጨለማ አለ። ከዛ እኔ ተዋኝቼ ወደ ሌላኛው መርከብ ላይ ወጣ።
ሙሀዝ መሐመድ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 5 ቀን ከግብጽ ካይሮ በተነሳው ጀልባ ላይ ተሳፋሪ ነበር። ከካይሮና ከአሌክሳንደሪያ ሲነሱ በአራት የተለያዩ አነስተኛ ጀልባዎች ነበር። ጥቂት እንደተጓዙም ወደ 240 የሚጠጉትን ወደ አንድ አነስተኛ መርከብ ላይ አሳፈሯቸው። ከ2 ቀን ጉዞ በኋላ ደግሞ ሌላ መርከብ ጋር ደረሱ። እንደተነገራቸው ይቺ መርከብ ከሊቢያ የተሳፈሩ ሰዎችን ጨምራ ወደ 300 የሚጠጉ ተሳፋሪዎችን ይዛለች። ከእነርሱ 6 ቀን ቀድማ እንደተነሳችም ተነግሯቸዋል። እነርሱ ከተሳፈሩበት ከፍ ወዳለው የእንጨት መርከብ ላይ ያሳፍሯቸው ጀመር። ሰዓቱ በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት ነበር። በርካቶቹ ወደዚች መርከብ ከተሳፈሩ በኋላ ጥቂት ሰዎች ሲቀሩ መርከቧ አጋደለችና ተገለበጠች። ከዚያም ሰጠመች። ሰዎቹም ወደ ውሃ ውስጥ መውረድ ጀመሩ። በዚህ ጨለማ መርከቡ ሲገለበጥ የሙሀዝ የ2 ወር ህፃን ልጅና ባለቤቱ አብረው ሰጠሙ። እርሱ ዋኝቶ ወዳልተገለበጠውና ሊያደርሳቸው ወደ መጣው አነስተኛ መርከብ ላይ ተንጠላጥሎ ወጣ።
ያኛው ሲገለበጥ እኔ በአይኔ አይቻለሁ። እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም። ምክንያቱም ከሌሊት 1 ሰዓት ነው፣ በጣም ጨለማ አለ። ከዛ እኔ ተዋኝቼ ወደ ሌላኛው መርከብ ላይ ወጣ። ሁሉም ሰው ሞት፣ በቃ ማንም ሰው አልቀረም። እዛ ላይ ያሉት 10 ሰው ብቻ ነው የወጣ። እና እኛ 10 ስንወጣ ሌሎች ደግሞ ሊወጡ ወደ እኛ እየመጡ ነው።
ከዛ ሹፌሮቹ ሞተር አነሱ እና ሄዱ ጥሎት ማለት ነው። እያያ ነው ለማ ነው በቃ እያየን እኔም ማውቀው ልጆች ሶስቱ ምናምን ይሆናሉ እዛ ላይ ቀሩ ውሃ ላይ ያሉ።
እንደ ሙሐዝና ሌሎቹ የተረፉት ወጣቶች ገለጻ በሁለቱ መርከቦች ላይ 540 ሰው ተሳፍሮ ነበር። ይህን ደግሞ ካሳፋሪዎቻቸው ሰምተዋል። ከዚህ ውስጥ አሁን የተረፉት 41 ሰዎች ናቸው። ከዚህም ደግሞ የበዙት ሶማሊያውያን ናቸው። ሁለት ሴትና አንድ ህጻንም ተርፎላቸዋል። 12ቱ ኢትዮጵያውያን ወንዶች ናቸው። በአንድ ወር ጊዜ ውስጥ ወደ ኢትዮጵያ እንደሚመልሷቸው ተነግሯቸዋል። አሁን የአንድ ወር የነጻ የመዘዋወሪያ ወረቀት ተሰጥቷቸዋል።
እኛ አሁን ግሪክ ነው ያለን፣ ሶማሊያ 23፣ አንድ ሱዳን ያለ፣ 6 ኢጅፕት አለ፣ 11 ኢትዮጵያ ነው። ታስረን አሻራ ምናምን ከኛ ላይ ወስዶ ለአንድ ወር እናንተ ኢትዮጵያ ናችሁ ብሎ ለአንድ ወር ፍሪደም ሰጡን። ከዚህ ውስጥ መውጣት ትችላላችሁ። ይሄ ፍሪደም ካለቀ እቺ አንድ ወር ካለቀ ወደ ሀገራችሁ ትመለሳችሁ አሉን። እኛ ግን መመለስ አንፈልግም፣ ምክንያቱም የራሳችን ኬዝ አለን። ወደ ፋሚሊ ያለን ቦታ መሄድ እንፈልጋለን። እርቱን ብለን ጠየቅን። እናንተም እስቲ ከቻላችሁ
ከዚህ ሁሉ በኋላ እንደገና ወደ ኢትዮጵያ መመለስ አንፈልግም፣ የሚረዳን እንፈልጋለን ይላሉ። ሌሎቹንም አነጋግሬያቸዋለሁ። በነገው ዝግጅት ይዤ እመለሳለሁ።
ፌስቡክ ላይ አት ቪኦኤ አማሃሪክ ላይ አስቀድመን ባሰማናችሁ ዘገባዎች ዙሪያ አስተያየቶቻችሁን እየጠየቅናችሁ ነው። ይስሐቅ ገብረ ሕይወት አሁን መልእክቱን አድርሶናል። አንድ ሰው ሀገሩን የተወለደበትን ቀየውን የሚለቀው ያውም በዚህ አስፈሪ ጊዜ በሀገር ውስጥ ያለው የፖለቲካም የኢኮኖሚም ሁኔታ ስለሚገፋው ነው። የኢኮኖሚ ችግር ስራ ለማግኘት የፖለቲካው አለመመቻቸት ያመጣው ነው። በዚህ የመንግስት ስርዓት ያመጣው ቀውስ ነው ብሏል። ሌሎችም አስተያየት እየደረሱን ነው። ቃል ኪዳን አለማየሁ እንደዚሁ መንግስትን ተጠያቂ ያደርጋል የመንግስትን ፖሊሲዎች፣ በእንግሊዝኛ ነው የጻፈው፣ በቀጥታ እየተረጎምኩ ነው የምነግራችሁ። ሌላም አስተያየት ደርሶናል። ይሄን አለም ኢትዮጵያዊ ቮይስ ኦፍ ኒው ጄኔሬሽን የአዲሱ ትውልድ ድምፅ በጣም አሪፍ ዝግጅት ነው ብሏል። እኛም ይመች እንላለን። አሁን ወደ ሌላው ዝግጅታችን እናልፋለን። በዓለም የገበያ ስርዓት በአግባቡ የተደራጀ የምጣኔ ሀብት ስርዓት እንዲሁም ሰላምና መረጋጋት ወሳኝ ናቸው። በተለይ በዓለማችን 2.5 ቢሊየን ሕዝብ የሚኖርባቸው ደሃ ሀገሮች የገበያ ስርዓትና የፖለቲካ አለመረጋጋት ነጋዴዎችና ባለሀብቶችን ያሸሻሉ።
አዎ፣ መንግስታዊና የግል ዘርፍ ባለሙያዎች ይህን ችግር እንዴት በጋራ ሊያሻሽሉት እንደሚችሉ ባለፈው ሳምንት በዋሽንግተን ዲሲ በተካሄደው የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ውይይት ተደርጎበታል። ሄኖክ፣ እንግዲህ አንተ ነበርክ ውይይቱን የተከታተልከው።
ባለፈው ሳምንት የዓለም ባንክና የዓለም የገንዘብ ድርጅት IMF ዓመታዊ ጉባኤዎች ውይይት ከተካሄደባቸው አንዱ ጉዳይ አስቸጋሪ በሆኑ ገበያዎችና ሀገሮች ስራ ለመፍጠር ገቢን ለማሻሻልና የብድር አገልግሎቶችን ለማስፋፋት የግሉ ዘርፍ ምን አይነት ሚና ሊጫወት ይችላል? የመንግስትስ ኃላፊነት ምንድን ነው? በሚል ውይይት ተካሂዶበታል።
በጣም ወሳኝና ብዙ ፈተናዎች ያሉበት ነው። በቅድሚያ የመሰረተ ልማት ክፍተት አለ። የንግድ ስራን የሚያመቻቹ ተቋሞች ደካማ ናቸው። ቁጥጥር ለማድረግ ያለው ብቃትም እንዲሁ። መንግስታት በእነዚህ የልማት ዘርፎች ተገቢ የሆኑ መዋቅራዊ ለውጦችን ለማድረግ ፍላጎታቸው አነስተኛ ሆኖ እናገኘዋለን።
የሲኤስአይኤስ የአፍሪካ ክፍል መሪ ጄኒፈር ኩክ እንደ ኢትዮጵያ ባሉ የአፍሪካ ሀገሮች ያሉ ክፍተቶችን ለመሙላት ሊወሰዱ የሚገቧቸው እርምጃዎችና ከሌሎች አጋሮች የሚያስፈልጓቸው እገዛዎች ምን እንደሆኑ ሲያብራሩ
የተወሳሰቡ የኢንቨስትመንት ስምምነቶችን ለማስተዳደር የሚያስችላቸው አቅም መገንባት ያሻል። የተቋማት ግንባታ እዚህ ላይ ወሳኝ እርምጃ ይሆናል። ሌላኛው በአፍሪካ ያሉ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው።
ሀግዊ ባኬኮሎ በስደት ለአስርት ዓመታት ስትኖር ህልሟ በሀገሯ ኮንጎ የስልክ አገልግሎት የሚሰጥ ድርጅት መመስረት ነበር። የተለያዩ ኩባንያዎች ለሽያጭና ደንበኛ አገልግሎት በስልክ የሚሰጧቸው ምላሾች የሚበዙት ከህንድና ከሌሎች እስያ ሀገሮች ነው። ሀግዌና ባልደረባዋ አኒ ይህንን አገልግሎት ለምን በኮንጎ መሰረቱን አድርገን አናስፋፋውም ሲሉ ስራ ጀመሩ።
ወላ ኦፌት አኒናኔ
በውጭ አገር በትምህርት ስራ ላይ ሳለን ለምን ወደ ኮንጎ ሄደን ስራ እንጀምርም አለን። በወቅቱ አኒ በቴሌኮሙኒኬሽን ትሰራ ነበር። እኔ ደግሞ በስልክ የደንበኛ አገልግሎት የሚሰጥ ድርጅት ውስጥ እየሰራው ነበር። በኮንጎ ደንበኞችን በስልክ የማስተናገድ አገልግሎትን በማስተዳደር ረገድ ክፍተት እንደነበር በማወቃችንም ቀጠልንበት።
ስራውን ለመጀመር የሚያስፈልጉ በርካታ የአስተዳደር፣ የገንዘብና የቴክኖሎጂ ውጣ ውረዶች ካለፉ በኋላ በአፍሪካ ዙሪያ አዳዲስና መካከለኛ እንደዚሁም አነስተኛ የንግድ ድርጅቶች ከሚገጥሟቸው ፈተናዎች አንዱና ወሳኙ ብድር አለማግኘት እነሱንም ገጠማቸው። የብድር አገልግሎቱ ሲገኝም ብዙ ቅድመ ሁኔታዎችና ውጣ ውረዶች ነበሩበት።
ባንኩ የጠየቅነውን ገንዘብ አልሰጠንም ነበር። ብድሩን የመክፈያ የችሮታም ጊዜ አልነበረውም። ግን ገንዘቡ ያስፈልገን ስለነበር ተበደርን። ከዚያም የዓለም አቀፍ እገዛ ከአኤፍሲ አገኘንና ስራውን አስፋፍተን ቀጠልን።
እንደ ሀግዌና አኒ ያሉ አዳዲስ የንግድ ድርጅቶች በአፍሪካ ዙሪያ ስራ ለመፍጠርና ትርፋማ ለመሆን በሐሳቡና በንግዱ ተስማምተው ገንዘብ የሚያበድሩ ተቋማት፣ ግለሰቦች መዋለ ንዋይ ሲያፈሱባቸው ነው። አፍሪካ በየዓመቱ ከአስር ሚሊየን በላይ ስራዎችን ለሚመጡት አስርት ዓመታት መፍጠር ይጠበቅባታል። ለዚህ ግብ መሳካት የግሉ ዘርፍ ግንባር ቀደም ነው። ፌስቡክ ላይ አት ቪኦኤ አማሃሪክ በርካታ አስተያየቶቻችሁ እየደረሱ ነው። በቀጥታ የምትከታተሉን ዳህላክ ኦፒ አስቀድመን ባቀረብናቸው ዝግጅቶች በተለይ ስደትና ፍልሰትን በተመለከተ የኢኮኖሚ ችግር ነው ብሏል። ሌሎች አድማጮቻችንም አሉ።
አዎ፣ እዮብ ዮናስ የተባለ አድማጫችን ጋቢና ፈራለው ከኋላ ቦታ ይያዝልኝ ብሏል። ክፍት ነው ከኋላ ገብቶ ሳፈር ይችላል።
ከዲጄ ፋሱ ጎን ነው የሚቀመጠው። አሚና አህመድ ደግሞ አሪፍ ዝግጅት ነው ብላለች። እናመሰግናለን አሚና።
ጄሜ ጄሜ የተባለው አድማጫችን ደግሞ ጋቢና ይበረታታል ጎሽ ብሏል።
እናመሰግናለን። ያልፋል የሚያልፋል ስደት ያልፋል እስኪያቴ ከልከቱ ብዙ ያለፋል ያልፋል የሚያልፋል ሁሉም ያልፋል ያልፋል ስደት ያልፋል መከር ያልፋል እስኪያቴ ከልከቱ ግን ያለፋል ያልፋል ሁሉም ያልፋል ያልፋል ግን ያለፋል ያልፋል ይህም ያልፋል ያልፋል ችግር ያልፋል።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ውይይታችሁን ቀጥሉ። አስተያየቶቻችሁን ሁልጊዜም ማድረሱን አት ቪኦኤ አማሃሪክ ላይ፣ በትዊተርም እንደዚሁ አት ቪኦኤ አማሃሪክ ላይ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ስጡን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ደግሞ ዲጄ ፋትሱ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት። ሰላም ክርስቲያኖች፣ ፍቅር አስተሳስሮናል።
Why, why, why,